ላውዴቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከአንድ ሰዓት ተኩል እስከ ሁለት ሰዓት በ9660 ኪሎ ሄርስ ወይም በ31.05 ሜትር ባንድ በ15570 ኪሎ ሄርስ ወይም በ19.27 ሜትር ባንድ ላይ የሚያስተላልፈውን የቅድስት መንበርንና ከዓለም ዙሪያ የተገኙትን ዜናዎች ለአድማጮቹ ማሰማት አሁን ጀመረ። ዝግጅቶቻችንን በኢንተርኔት ለመከታተል የምትፈልጉ www.radiovaticana.va የሚለውን ድረገጻችን በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን፣ እንደዚሁም በፌስቡክ የቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ።
ክቡራንና ክቡራት አድማጮቻችን በማስቀደም የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው ስርጭት ክፍል የሚቀርብላችሁን የህዳር 17 2010 ዓ.ም ዕለታዊ ዝግጅታችንን ነው። በዛሬ ለተሰንበት በእለቱ የእግዚአብሔር ቃል ላይ የአዲስ አበባ ሀገረ ስብከት ካህን የሆኑት ክቡር አባ ግርማቸው ተስፋዬ አስተንትኖን ያደርጉልናል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። በጌታችን በኢየሱስ ክርስቶስ የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬም እንደ ሌላው ጊዜ ሁሉ የእግዚአብሔር ጥበቃና ስጦታ በስቶልን በቤቱ ተገኝተን የቃሉ ተካፋዮች አድርጎናልና የበረከቱ ተካፋዮች አድርጎናልና የእግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። በዛሬው የመጀመሪያው መልእክት ቅዱስ ሐዋርያ ጳውሎስ ለቆላስያስ ሰዎች ሲጽፍ እግዚአብሔርን የምናመሰግንበት ብዙ ነገሮች አሉ ይላል። ቆላስያስ 1 ቁጥር 3 ላይ እውነት ነው፣ እያንዳንዳችን እግዚአብሔርን የምናመሰግንበት በርካታ ምክንያቶች ይኖሩናል። በመጀመሪያ ሰው አድርጎ ስለፈጠረን፣ ከዚያም በክርስቲያን ማኅበር ውስጥ እንድንገባና በብርሃን መንግሥት ውስጥ ሐዘንንና ሥቃይን፣ ረሃብና ጥማትን በሌለበት መንግሥት ውስጥ ከቅዱሳን ጋር ርስት እንድንካፈል ስላደረገን እግዚአብሔርን እናመሰግነዋለን። በሁለተኛ ደረጃ ደግሞ እግዚአብሔር በአንድያ ልጁ አማካኝነት ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ካለመኖር ወደ መኖር ከስራት ወደ ነጻነት ከኃጢአት ባርነት ወደ ቅድስና ጎዳና እንድንገባና በርሱም አማካኝነት ወደ እግዚአብሔር መንግሥት እንድንሄድ የመንግሥተ ሰማያት እጩዎች ስላደረገን እግዚአብሔርን እጅግ አድርገን እናመሰግናለን። ከአዳም በወረስነው ኃጢአትና ከእርሱም በኋላ በእኛ ውስጥ ባለው የኃጢአት ዝንባሌ አማካኝነት የእግዚአብሔር ወገን አልነበርንም። አሁን ግን በጌታችን በኢየሱስ ክርስቶስ አማካኝነት አዲስ ሕዝብ፣ ቅዱስ ሕዝብ፣ ለእግዚአብሔር የተለየ ሕዝብ ስላደረገን እግዚአብሔርን እናመሰግናለን። ቅዱስ ሐዋርያው ጴጥሮስ በመልእክቱ እንዲህ ይላል፣ እናንተ ግን ከጨለማ ወደ አስደናቂ ብርሃን የጠራችሁን የእግዚአብሔር ታላቅ ሥራ እንድታውጅ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ ይላል። ቀድሞ የእርሱ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረትን አላገኛችሁም ነበር፣ አሁን ግን ምሕረትን አግኝታችኋል። እግዚአብሔርን የምናመሰግንበት ሌላኛው ምክንያት ደግሞ በጌታችን ኢየሱስ ክርስቶስ ደም ከኃጢአት ታጥበን ሙሉ በሙሉ ከሰይጣን የባርነት ቀንበር ተላቀን የእርሱ የጸጋው ተካፋዮች በመሆናችን ነው። እንግዲህ እግዚአብሔርን የምናመሰግንበት ሌሎች ብዙ አያሌ ምክንያቶች አሉ። እያንዳንዳችንም የየራሳችን የሆነ ምክንያትም ይኖረናል። ስለዚህ ስለማያልቀው ስጦታው ስላደረገልንም ሆነ ስላላደረገልን ነገር የእግዚአብሔር ስም የተመሰገነ ይሁን። ቅዱስ ሐዋርያ ጳውሎስ ጌታችን ኢየሱስ ክርስቶስ ለማይታየው እግዚአብሔር እውነተኛ ምሳሌ ነው ይላል። ስለዚህ እኛ በመልካም ሥራችን ምክንያት የጌታችን የኢየሱስ ክርስቶስ ወንጌል ሰምተን እምነትን ተቀብለን በእርሱ ጸጋ እየተመላለስን ስንኖር ከዚሁ የእግዚአብሔር አብ መገለጫ ከሆነው ከጌታችን ኢየሱስ ክርስቶስ ጋር ልብ ለልብ እንገናኛለን። ይህም ማለት በጌታችን ኢየሱስ ክርስቶስ በኩል ከእግዚአብሔር አብ ጋር እንገናኛለን ማለት ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እንዲህ ይላል፣ ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱን ገለጠው ይላል። እንዲሁም በዮሐንስ ወንጌል ከምዕራፍ 1 ከቁጥር 9 ጀምሮ ጌታችን ኢየሱስ ክርስቶስ ለፊልጶስ ሲያስረዳ እንዲህ ይላል፣ እኔን ያየ አብን አይቷል። እኔ በአብ እንዳለው አብ በእኔ እንዳለ አታምንምን? የምነግራችሁ ቃሌ ከራሴ አይደለም፣ ነገር ግን ሥራውን የሚሠራው በእኔ ያለው አብ ነው። እኔ በአብ እንዳለው አብ በእኔ እንዳለ ስነግራችሁ እመኑኝ። ስለዚህ ጌታችን ኢየሱስ ክርስቶስን በመመልከት የእግዚአብሔር ባሕሪ መመልከት እንችላለን። እንዲሁም ደግሞ የእኛ ባሕሪ ከጌታችን ከኢየሱስ ክርስቶስና እርሱ ካስተማረን ትምህርት ጋር ከተዛመደ እንዲሁ እኛም ከእግዚአብሔር አብ ጋር ዝምድና ወይም የቀረበ ግንኙነት ይኖረናል ማለት ነው። በጌታችን በኢየሱስ ክርስቶስ አማካይነት አብን ተመልክተናል። በኦሪት ዘፍጥረት በምዕራፍ 1 ቁጥር 27 ላይ እግዚአብሔር ሰውን በአምሳሉ እንደፈጠረ እናያለን። እንግዲህ አንድያ ልጁን ጌታችን ኢየሱስ ክርስቶስንም ዓለምን እንዲያድን ወደዚህ ምድር የላከው የእርሱን የአባቱን ባሕሪ፣ የአባቱን ፍቅር፣ የአባቱን መሐሪነትና ይቅርባይነት በአምሳሉ ለፈጠራቸው ልጆቹ በሙላት እንዲገልጽ ነው። ቅዱስ ሐዋርያ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ በምዕራፍ 8 ከቁጥር 29 ላይ እንደምናገኘው ጌታችን ኢየሱስ ክርስቶስ የአብ አንድያ ልጅ የበኩር ልጅ በመሆኑ የአብ የሆነውን ነገር ሁሉ የመውረስ መብት አለው ይላል። ስለዚህም በአካሄዳችን በኑሯችን ጌታችን ኢየሱስ ክርስቶስን ከመሰልን ከእርሱ ጋር አብረን የመንግሥቱ ወራሾች እንሆናለን። ቅዱስ ሐዋርያው ጳውሎስ በመቀጠል እንዲህ ይላል፣ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው። ሁላችንም እንደምናውቀው ራስ ከሰውነት ክፍል ሁሉ ወሳኙን ሚና የሚጫወት ክፍል ነው። ምናልባት ሰው ዐይኑ ቢጠፋ፣ ጆሮ ወይም እግሩ ወይም እጁ በሆነ ምክንያት ቢያጣ ወይም ቢቆረጥ በሕይወት ሊኖር ይችላል። ነገር ግን ራሱን ቢመታ ወይም ቢቆረጥ በምንም ዐይነት በሕይወት ለመቆየት አይችልም። እንግዲህ ጌታችን ኢየሱስ ክርስቶስ የመሠረታት ቤተ ክርስቲያን ራስ ነው ብለን ከተናገርን፣ በሌላ አነጋገር ያለ ጌታችን ኢየሱስ ክርስቶስ እውነተኛ የክርስትና ሕይወት እንደሌለ እንረዳለን። ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ መገለጫ እንደሆነና በእርሱም አማካይነት እግዚአብሔር አብን እንደምንመለከት ሁሉ እንዲሁም እኛ የጌታችን የኢየሱስ ክርስቶስ መገለጫ እንደሆነንና ሰዎች በእኛ በኩል ጌታችን ኢየሱስ ክርስቶስን እንዲመለከቱ፣ እርሱን እንዲያገኙ፣ በእርሱም ውስጥ እንዲመላለሱ መንገድ ወይም ምክንያት እንድንሆንላቸው ይገባል። የእግዚአብሔር ዋናው ዓላማ በጌታችን ኢየሱስ ክርስቶስ አማካኝነት ሰማይም ሆነ በምድር ያሉትን ነገሮች ሁሉ ከእርሱ ጋር ማስታረቅ ነው። ስለዚህ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ አማካኝነት በክርስቶስ የምናምን ሁሉ የኀጢአታችንን ይቅርታ ስላገኘን ከእግዚአብሔር ጋር ታርቀናል። በእግዚአብሔርና በእኛ መካከል በኀጢአታችን ምክንያት ተቋርጦ የነበረው ግንኙነት ይታደሳል። ወደ ሮም ሰዎች ምዕራፍ 5 ከቁጥር 9 እስከ 11 ላይ እንዲህ ይላል፣ አሁን በደሙ ከነጻን ይልቁንማ በሱ በኩል ከእግዚአብሔር ቁጣ እንዴት እንደምንድን በኀጢአታችን ምክንያት የእግዚአብሔር ጠላቶች ስላለን በልጁ ሞት ከእርሱ ጋር ታረቅን። ዕርቅን ካገኘንማ በሕይወት መኖራችን እንዴት የላቀ አይሆንም? ይህ ብቻ አይደለም፣ ነገር ግን አሁን ዕርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን። በጌታችን ኢየሱስ ክርስቶስ ያገኘነውን ዕርቅ ይዘን ወደፊት በመጓዝ ከእግዚአብሔር ጋር አንድ ቤተሰብ እንሆናለን። ይህ ያገኘነው የዕርቅ ጸጋ ካልጠበቅነው መልሰን ልናጣ እንችላለን። ምክንያቱም ሰይጣን በተለያየ ጊዜ በተለያየ ሁኔታም ይህንን በጌታችን በኢየሱስ ክርስቶስ ደም የተገነባውን መልካምና የፍቅር ጉዞ ለማደፍረስ ዘወትር በዙሪያችን እንዳለ እንድናውቅና ይህ ጸጋ ከእኛ እንዳይወሰድብን በክርስቶስ ጸጋና በእርሱ ውስጥ እንድንመላለስም ያስፈልጋል። ዘወትር በመልካም ሥራችን መንፈሳዊነታችንን በማነጽ ለእግዚአብሔር ትእዛዛት ሁሉ ፍጹም ተገዢ በመሆን እውነተኛ የክርስቶስ ወዳጆች መሆናችንን ልናስመሰክር ያስፈልጋል። ይህንን በምናደርግበት ጊዜ መንገድ ሁሉ አልጋ በአልጋ ላይሆን ይችላል። ምክንያቱም ጌታችን ኢየሱስ ክርስቶስ ይህን የእግዚአብሔር ዕቅድና የመጣበትን ዓላማ ማለትም የእግዚአብሔርን መንግሥት በምድር ላይ ለመመሥረት ሲታገል የተለያዩ ሥቃዮችን ተቀብሎ ነበር። ተገርፏል፣ ተሰቅሏል፣ ሞቷል፣ ከሞትም ተነስቷል። ቅዱስ ሐዋርያው ጳውሎስም ሆነ ሌሎች ሐዋርያት ተመሳሳይ ዕድልና ሥቃይ ደርሶባቸዋል። ዛሬም ታዲያ ለእኛም ተመሳሳይ ነገር ሊገጥመን ይችላል። እዚህ ላይ ቅዱስ ሐዋርያው ጳውሎስ ለጢሞቴዎስ የጻፈውን ደብዳቤ መመልከት መልካም ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ የኢየሱስ ክርስቶስ ተከታዮች ሆነው በመንፈሳዊ ሕይወት ለመኖር የሚፈልጉ ሁሉ ስደት ይገጥማቸዋል። ይህ ማለት የግድ ከሀገር ወደ ሌላ ሀገር መሰደድ ሳይሆን ይልቁንም ሰው ከወንድሙ ከእህቱ ከአባቱ ከእናቱ ከቤተ ክርስቲያንም በመራቅ መሰደድ ሊሆን ይችላል። ከእግዚአብሔር ቤት በመራቅ መሰደድም ሊሆን ይችላል። ምስጢራትን ከመሳተፍ መሰደድ ሊሆን ይችላል። በቤተ ክርስቲያን ውስጥ አገልግሎት ከመስጠት መሰደድ ሊሆን ይችላል። ስለዚህ የተኛውም አይነት ስደት ተቋቁመን እስከ መጨረሻ በእምነታችን ጸንተን እንድንኖር ያስፈልጋል። በሁለተኛው ምንባብ ቅዱስ ሐዋርያው ጴጥሮስ እንደሚያስረዳን ልባችንን በማዘጋጀት ራሳችንን በመግዛት ቀድሞ ከእኛ ጋር ይኖር የነበረውን የክፋትና የኀጢአት ዝንባሌን በማስወገድ በኑሯችን፣ በአነጋገራችን፣ በአካሄዳችን ሁሉ ቅዱሳኖች እንድንሆን ይመክረናል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 ላይ። በሐዋርያት ሥራም በምዕራፍ 19 ከቁጥር 21 እስከ 40 ላይ ያለውን የሚያስረዳን ይህንኑ ነው። ሰው የእግዚአብሔር ዕቅድ በተግባር ለመኖርና መልካባብነትን ለመስጠት መልካም ሥራን ለመሥራት ሲነሳሳ ዘወትር ሰይጣን ይህንን መልካም ሥራ ለማደናቀፍ የተለያዩ ብልሃትን ይጠቀማል። ለዚህም ነው በኤፌሶን ላይ በጳውሎስና በእርሱ ደቀ መዛሙርት ላይ በማመጽ ሁከት የተነሳው። በዛሬም ወንጌል በዮሐንስ ምዕራፍ 5 ከቁጥር 16 እስከ 27 ላይ ተመሳሳይ ነገር እንመለከታለን። ጌታችን ኢየሱስ ክርስቶስ በሰንበት ቀን በሽተኞችን በመፈወሱ በሰይጣን እስር ውስጥ ገብተው ለሚሰቃዩ ሕይወትን በመስጠቱ በኀጢአት ሰንሰለት ታስረው ለሚሰቃዩ ሁሉ ከሞት ወደ ሕይወት የሚሻገሩበትን መስመር በመዘርጋቱ ኢየሱስን አሳደዱት፣ ሊገሉትም ፈለጉ። ጌታችን ኢየሱስ ክርስቶስ ግን እግዚአብሔር አብ ይህንን የራሱን ሥራ እንዲሠራ ልኮታልና የእርሱ የደህንነት ሥራ ከግብ እንዲያደርስ ይህንን ተግባሩን በታላቅ ኃላፊነት ፈጽሟል። እግዚአብሔር በልጁ በጌታችን በኢየሱስ ክርስቶስ መሥራቱን ቢያቆም በሰይጣን ክፋትና ተንኰል ስለምትመታ ዓለም ሁልጊዜ ትጠፋለች። ምክንያቱም ሰው የሚኖረው የሚንቀሳቀሰው እግዚአብሔር በሚሰጠው እስትንፋስና እርሱ ለኑሯችን በሚያመቻቸው ነገር ነው። ጌታችን ኢየሱስ ክርስቶስ አባቱ እንደሚሠራ እርሱም እንዲሁ የእግዚአብሔርን ሥራ ይሠራልና አብ የሚያደርገውን ሁሉ ወልድም እንዲሁ ያደርጋልና እኔና አባቴ አንድ ነን አላቸው። የዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይ። በዚሁ አነጋገሩ እጅግ በጣም ተቆጡ፣ ሊገሉትም ፈለጉ። ምክንያቱም ይህ የእርሱ አነጋገር ከእግዚአብሔር አብ ጋር ራሱን ማስተካከሉ እንደ ትልቅ ስድብና ድፍረት ስለሚቆጠር ከሕጋቸው አንጻር የሞት ፍርድ ስለሚያሰጥ ነው። ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የእግዚአብሔርን ስም የሚሳደብ ማንኛውም ሰው ይገደል፣ ማኅበሩም ተሰብስቦ ይውገሩት ይላል። ጌታችን ኢየሱስ ክርስቶስ ይናገር የነበረው ግን እውነትን ነበር። እርሱ እውነተኛ የሕያው የእግዚአብሔር ልጅ መሆኑን በሥራው አሳይቷቸው ነበር። እነርሱ ግን ሊቀበሉት አልወደዱም። እርሱ ግን በመቀጠል እንዲህ አለ፣ እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሸጋገረ እንጂ ወደ ፍርድ አይመጣም ይላል። የዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ። እንግዲህ ዛሬ እኛ በጌታችን ኢየሱስ ክርስቶስ በማመናችን እርሱን በመቀበላችን የዘላለም ሕይወት ይኖረናል። ምክንያቱም በጌታችን ኢየሱስ ክርስቶስ አማካኝነት የዘላለምን ሕይወት በመውረስ በእግዚአብሔር ቤት እንኖራለንና ነው። እዚህ ላይ በጌታችን ኢየሱስ ክርስቶስ እናምናለን ስንል እርሱ የሰጠንን ትእዛዛት ሁሉ በመፈጸምና መልካም ስራን በመስራት እምነታችንን ሙሉ መሆኑን እንድናረጋግጥ ያስፈልጋል። የያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ እንዲሁ ስራ የሌለበት እምነት በራሱ የሞተ ነው ይለናል። የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ፣ ስለዚህ እምነታችን ከቀን ወደ ቀን እየጨመረ እንዲሄድና የሰማይ አባታችን ቅዱስ እንደሆነ እኛም ወደ ቅድስና ለመድረስ በውስጣችን ያለውን ቅዱስ ያልሆነውን ነገር ሁሉ እንድናስወግድ ቅዱስ የሆነውን ነገር ወደ ውስጣችን እናስገባና በቅድስና ጎዳና እንመላለስ። ለዚህም በሥጋዋ ድንግል በነፍሷም ቅድስት የሆነችው በእግዚአብሔር ፊት ዘወትር ጠበቃ ሆና የምትቆምልን እመቤታችን ቅድስት ድንግል ማርያም ከልጇ ከጌታችን ከኢየሱስ ክርስቶስ ይህንን ጸጋ እንድታሰጠን በአማላጅነቷ እንለምናለን። የሰማነውን በልቦናችን ያሳድርልን። መልካም ሰንበት ለሁላችን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ከመጣቀለላችን በፊት አስተያየት ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ላውዲየቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ።